ሰላምንና ተይ ቢና VOA ተጀመረ ከአሜሪካ ድምጽ ዛሬ ታህሳስ 21 2014 ዓመተ ምህረት ነው። ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ።
እንደዚህ ሳንቻላ ግን የእውነት ሪፖርቶችም ከኔ የበለጠ ታውቂያለሽ። ትግራይ ላይ የተፈጸመው፣ አማራ ክልል ላይ የተፈጸመው፣ አፋር ሌሎች የመሳሰሉ የሌለበት ሰሜናዊ አገራችን ላይ አፍቶት ስናረግ ሌላውንም መሳት የለብንም።
የሰማችኋቸው ዶክተር ስህን ተፈራ ነው። ነገ በሚቋጨው የአውሮፓውያኑ 2021 ዘመን ኢትዮጵያን ሴቶች ያሳለፏቸውን ፈታኝ ሁነቶች በምናነሳሳበት መሰናዶ ሙሉ ሀሳባቸውን እናዳምጣለን።
እንግዲህ ዋይት ሀውስ ይህንን ደብዳቤ ከደረሳቸው በኋላ በአጓ ላይ ያለውን እርምጃ ለመቀየር ፈቃደኛ ሳይሆኑ ተገኝተዋል።
አሁን ደግሞ የሰማናቸው የአሜሪካ ኢትዮጵያ ሕዝብ ግንኙነት ኮሚቴ ሊቀመንበር አቶ መስፍን ተገኑ ነው። ፕሬዚደንት ባይደን አስተዳደር ከነገ በስቲያ ጀምሮ ኢትዮጵያን ከአፍሪካ የንግድ ተጠቃሚነት ድንጋጌ አጓ አባልነት ይሰርዛል ተብሎ ይጠበቃል። እሳቸውና አጋሮቻቸው ውሳኔውን ለማስለወጥ ሲያደርጓቸው ስለነበሩ ጥረቶች በምሽቱ ይነግሩናል። እኛ ሌሎች ጉዳዮች የተካተቱበት መሰናዶ ሀብታሙ ይመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናው ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው።
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል? የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትናንት ማምሻውን በወጡት መግለጫ በሱዳን ዳርፉር ኤልፋሽር በተባበሩት መንግስታት ድርጅት ጣቢያዎች ላይ የተደረገውን ዝርፊያ በጥብቅ አወገዙ። በጣቢያዎቹ ውስጥም ሱዳን ባለስልጣናት አማካኝነት ለህዝቡ የሚሰጡ ስጦታዎችና እቃዎች ነበሩ ተብሏል። ዝርፊያው የተካሄደው እንደ አውሮፓ አቆጣጠር በታህሳስ 28 ማክሰኞ 2021 ዓ.ም በአለም የምግብ ፕሮግራም መጋዘን ላይ ሲሆን 730,000 የሚሆን ህዝብን ለአንድ ወር ያህል መመገብ የሚችል ከ1900 ሜትሪክ ቶን በላይ የሆነ ምግብ መሰረቁም ታውቋል። ዋና ጸሐፊው በተዘረፈው የእርዳታ ምግብና በጠፉት እቃዎች በእጅጉ ማዘናቸውን በመግለጽ የሱዳን መንግስት ህግ እንዲያስከብር፣ የቀድሞ በዳርፉር የተባበሩት መንግስታት ድርጅት የሰላም ልዑክ ዩኤን አሚድ ንብረቶችም እንዲመለሱና ለሲቪል አገልግሎቶች ብቻ እንዲውሉ ባለፈው መጋቢት ወር ላይ መንግስት ከተባበሩት መንግስታት ድርጅት ጋር የተዋዋለውን ስምምነት በማስታወስ አሳስበዋል። ከዚህ በተጨማሪም መንግስት በኤልፋሽር ሰላማዊና ምቹ በሆነ መንገድ ስራ ሊሰራ የሚገባበትን መንገድ ያስከብር ይገባል የሚያሉ ሲሆን በአሁን ሰዓት በአካባቢው ያሉ የተባበሩት መንግስታት ድርጅት የሲቪልና የወታደራዊ ኃይሎችንም አመስግነዋል። የሐማስ መሪዎች የፍልስጤሙ ፕሬዝዳንት መሐሙድ አባስ ወደ እስራኤል ያደረጉትን ጉብኝት አወገዙ። ይህን ተከትሎም በጋዛ ድንበር ላይ በተደረገ የተኩስ ልውውጥ የአንድ እስራኤላዊ ህይወት ማለፉን የእስራኤል ወታደራዊ ኃይል አስታውቋል። ወታደራዊ ኃይሉም የተደረገው ጥቃት በአጸፋው በሐማስ ይዞታዎች በሆኑ ሰሜናዊ የጋዛ ሰርጥ ላይ በታንክ መተኮሱንና በዚህ 3 የፍልስጤም ገበሬዎች ጉዳት እንደደረሰባቸው አስታውቋል። የእስራኤል መከላከያ ሚኒስትር ቤኒ ጋንስ የፍልስጤሙን መሪ መሐሙድ አባስን ባክሰኞ ለታግንተው ያነጋገሩ ሲሆን ይህም በሁለቱ ሀገራት መካከል ሰላም ለማምጣት ተስፋ ሰጪ ሆኗል። ይህን ተከትሎም የእስራኤል መከላከያ ሚኒስትር መተማመንን የማዳበሪያ እርምጃው ሲሉ በጠሩት መሰረት 100 የፍልስጤም ነጋዴዎች በእስራኤል እንዲንቀሳቀሱ መፍቀዳቸውን አስታውቀዋል። ከራዛ በኩል በእስራኤል ላይ ጥቃቱን ማን እንደፈጸመ እስካሁን ድረስ ኃላፊነቱን የወሰደ የለም። ዩናይትድ ስቴትስ እስከ ማክሰኞ ለድረስ በየቀኑ 512,000 የኮሮና ቫይረስ ተጠቂዎችን መመዝገቧን አስታወቀች። ይህም ወረርሽኙ ከገባበት ጊዜ አንስቶ በአንድ ቀን ውስጥ የተመዘገበው ትልቁ የኮሮና ቫይረስ ተጠቂዎች ቁጥር መሆኑን የጆን ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ የመረጃ ማዕከል አስታውቋል። በዓለም ዙሪያም ኦሚክሮን የተሰኘው በቀላሉ ተላላፊ የሆነው የኮሮና ቫይረስ ስርጭት እጅግ አስጊ ደረጃ ላይ መድረሱንም የዓለም የጤና ድርጅት አስታውቋል። አድማጮች፣ ለሐሙስ ምሽት ያስኩላችሁ አጫጭር የጋቢና ቪኦኤ ዜናዎች እነዚህ ነበሩ። ከቀሪ መርሃ ግብሮች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
እንደነን ቀደሙት አጫጭር ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና VOA ነው። ጋቢና VOA የአሜሪካ ድምጽ ልዩ የወጣቶች መርሃ ግብር ነው። አሁን ወደ አንዩ ዘገባ እንሻገር። አውሮፓውያኑ 2021 ዓመተ ምህረት ሊገባደድ አንድ ቀን ብቻ ቀርቶታል። ያለፈውን አንድ ዓመት በሴቶች ህይወት ላይ በዓለም አቀፍ ደረጃ ያሳደረው ጫና ምን መልክ ነበረው? በተለይም ደግሞ ዓመቱን ሙሉ በጦርነት ውስጥ በከረመችው ኢትዮጵያ የሴቶች ህይወትስ ምን ይመስላል? ይህንን ጥያቄ ኤደን ገረመው የሴታዊት ንቅናቄ መስራችና መሪ ለሆኑት ዶክተር ስህን ተፈራ አቅርባለች። የተለያዩ ዓለም አቀፍ ሪፖርቶችን ማካታ ተከታዩን ዘገባ አጠናቅራለች።
ያለፈው የአውሮፓውያኑ አንድ አመት ዓለም ኮቪድ-19ን ጨምሮ እጅግ ብዙ የፖለቲካ ሂደቶችን አሳልፋለች። ሴቶችና ህፃናት ኮቪድ-19 ባስከተለው የምጣኔ ሀብት ድቀት በተለያዩ አካባቢዎች በተነሱ የፖለቲካ ሂደቶች ምክንያት ለረሃብ፣ ለእርዛት፣ ለመፈናቀል እንዲሁም መብቶቻቸውን እስከ መገፋት የሚደርሱ መመሪያዎችን እስከ ማስተናገድ ደርሷል። ለዚህ ደግሞ ለአብነት አፍጋኒስታንን፣ ሶሪያና የመንን ማንሳት ይቻላል። ወደ ኢትዮጵያ ስንመጣም ሀገሪቱ የአውሮፓውያኑን 2021 ዓመተ ምህረት የተቀበለችው በሰሜን ኢትዮጵያ የተከሰተውና እስካሁን ድረስ የዘለቀው ግጭት በጀመረ በሳምንታት ጊዜ ውስጥ ነበር። የመጀመሪያዎቹ የጦርነቱ ወራት ትግራይ ክልል ውስጥ ከፍተኛ የሆነ መፈናቀልና አለመረጋጋትን የፈጠሩ ሲሆኑ በኤርትራ የመከላከያ ኃይሎችና በአንዳንድ የኢትዮጵያ መከላከያ ሰራዊት አባላት እንዲሁም በአማራ ፋኖ ሴቶች ላይ ከፍተኛ የሆነ ጾታዊ ጥቃትና የመደፈር ጉዳት እንደደረሰባቸው በተለያዩ ጊዜያት የወጡ የአምነስቲ ኢንተርናሽናልና የተባበሩት መንግስታት ሪፖርቶች ያሳያሉ። በዚህ መሰረት አምነስቲ ኢንተርናሽናል ያወጣው ሪፖርት ከካቲት 2021 እስከ ሚያዝያ 2021 ዓ.ም ድረስ 1288 ሴቶች ጾታ ተኮር ጥቃቶች ትግራይ ውስጥ እንደተፈጸመባቸውና በአዲግራት ሆስፒታልም 376 ሴቶች ያስገድዶ መድፈር ጥቃት ደርሶባቸው እንደተመዘገቡ ሪፖርት አድርጓል። ይሁንና ይሄ አሃዝ ወደ ሆስፒታል የመጡትን ብቻ እንደማያመላክትም በመግለጽ ቁጥሩ ሊጨምር እንደሚችልም ጠቁሟል። አምነስቲ ኢንተርናሽናል በሪፖርቱ አስገድዶ መደፈሮች በተደጋጋሚ በአንድ ቦታ ተይዘው ጥቃት ሲደርስባቸው የነበሩ ሴቶችን ማነጋገሩንም አስታውቋል። የአሜሪካ ድምጽ በዚህ ወቅት ካነጋገራቸው የጥቃት ሰለባዎች መካከል ባለትዳር የሆነችው ይህች ሴት ያጋጠማትን እንዲህ ስትል ተናግራ ነበር። አዲግራት ዙሪያ ቀርሰበር የሚባል ቦታ ዛላምበሳ መስመር ላይ መንገድ ላይ ያዙኝ። 15 ሆኖ ተጫወቱብኝ። ሁለት ልጆች አሉኝ። እስካሁን አይናቸውን አላየኋቸውም። በምን አይነት ሁኔታም እንዳሉ አላውቅም። ጥር አንድ ከጧቱ 3 ሰዓት ላይ ይዘውኝ ድሮ 20ኛ ተብሎ ወደሚጠራው ጦር ካምፕ ወሰዱኝ። አሁን የኤርትራ ወታደሮች ይዘውታል። ጥር 7 ቀን ለቀቁኝ። አንዱ ግደላት ሲል ሌላኛው ተሰቃይታ መሞት አለባት ብለው ጫካ ውስጥ ትተውኝ ሄዱ ስትል ነበር የደረሰባትን የተናገረችው። በዛ ወቅት ድንበር ተሻግረው ከ60,000 በላይ የሚሆኑ ስደተኞች ወደ ሱዳን ሐምዳይት፣ ኡምራቅባና ሌሎች የስደተኛ መጠለያ ጣቢያዎች የሸሹም ሲሆን ይህ ሁኔታም የወላጆችና የልጆች መጠፋፋትን አስከትሏል። ከነዚህ ውስጥ አንዷ ልጇን ያጣችው ደግሞ ዛፏ ናት።
ስሜ ዛፋፍ ይባላል። ዝነብረሉ ቦታ ባዕኸር
ስሜ ዛፉ ሀፍቱ ነው። የመጣሁት ከባዕከር ትግራይ ቢሆንም የምማረውና የምሰራው ግን ሁመራ ነበር። መደብር ውስጥ ነበር የምሰራው። ኃላፊነቴ እቃ የሚቀመጡበት ቦታ ማስተዳደር ሲሆን በሂሳብ አያያዝና በገንዘብ አስተዳደር ትምህርቴን ለመጨረስ ተቃርቤ ነበር።
በአካውንት ኤንድ ፋይናንስ
በሴቶች ላይ የሚደርሱ ጥቃቶች ታዲያ በአንድ ወገን ብቻ የተፈጸሙ ወይም በዚህ ብቻ ያበቁ አልነበሩም። የጦርነቱ መልክ እየተቀየረ ሄዶ የህወሓት ኃይሎች መቀሌን ተቆጣጥረው ወደ አማራና አፋር ክልል ከዘለቁ በኋላም ጥቃቶቹ አጥቂ ቀይረው ቀጥለዋል። ዓለም አቀፍ ተንታኞች እንደሚሉት በዚህ የኢትዮጵያና የህወሓት ኃይሎች ጦርነት የሴቶች ሰውነት እንደ ጦርነት መሳሪያ ወይም መጠቀሚያ ሆኗል። የአምነስቲ ኢንተርናሽናል በቅርቡ ባወጣው ሪፖርትም በአማራ ክልል በጋይንት ወረዳ ከነሐሴ 12 እስከ 21 ባሉት ቀናት የህወሓት ኃይሎች አካባቢውን በተቆጣጠሩበት ወቅት 16 ሴቶችን በቡድን አስገድደው መድፈራቸውን ሪፖርት አድርጓል። በአምነስቲ ሪፖርት መሰረትም 71 ሴቶች በህወሓት ኃይሎች መደፈራቸውን ከአካባቢው የመንግስት የሴቶችና ህጻናት እንዲሁም ወጣቶች ጉዳይ ቢሮ ማረጋገጡንም አስፍሯል። ካስገድዶ መድፈር በተጨማሪም በሴቶቹ ላይ ዝርፊያም እንደተፈጸመባቸው አስታውቋል። የአማራ ክልል በበኩሉ የህወሓት ኃይሎች ተቆጣጥሮት በቆዩባቸው አካባቢዎች ባደረገው የዳሰሳ ጥናት 147 ሴቶች መደፈራቸውን ማረጋገጡን አስታውቋል። የአሜሪካ ድምጽ ከነዚህ የጥቃት ሰለባዎች መካከል ጥቂቶቹን የገጠማቸውን በተመለከተ አነጋግሮ ነበር። በእድሜያቸው በ50ዎቹ የሆኑት አንዲት እናት የደረሰባቸውን በወቅቱ እንዲያስረድተዋል።
ከተቀመጥኩበትም 3-4 ሆኖ መጡብኝ። ከመጡም አዛ በኋላ አንድ ልጅ ነፍስ ያወቀ ነው ሪ ሲል መታለ ገላለ ሲሉ ያው በቃ አስገድዶ ያው ደፈኑ። እኔን ማለት ለ3-4 ጥይቱን እየደገነ ማለት አዛም በኋላ ሴቲቷ ልጅ ሪ ስትል ያኛው ሸፍኖ ወደዛ የሰብ ሄደረ ልጅን በየስታከ የጭኔ አንድ የሚታይ ነገር የለም። ያው ተጎድቻለሁ። እንዴት ተጎዳው ነው የምነግርሽ? ያለ ማለት ልጥናፍት ሁለተኛ ልጅ ሪያለበሰን የልጅንም መጥቷል ህፃን ነው የ8 አመት ነው መጥቷልኛል እና ምንም አልችልም ያው እኔን ሲያረግ ልጆች አይናቸው ፈጦ ጉድጄጂ
ከዚህ በተጨማሪም በጦርነቱ ምክንያት በአማራ ክልል ውስጥ ተፈናቀሉ እናቶች የተመጣጠነ ምግብና የመድኃኒት አቅርቦት ችግር እንዳለባቸው ገነበል ሀብታም የተሰኘችውና አንድ ልጇን በምግብ እጥረት ማጣቷን እንዲሁም ሌላዋ እየተሰቃየችባት እንደሆነች ለሮይተርስ የገለጸች እናት የደረሰባት ችግር እንዲህ አስረድታ ነበር
ሀብታም አከለ ከሶስት አመት ልጇ ሳባ የተረፋት ነገር የበስልኳ ላይ ያለው ፎቶ ብቻ ነው ህፃኗ ባለፈው ወር ቤተሰቦቿ ወደ መሃል አማራ ከመሰደዳቸው በፊት በምግብ እጥረት ህይወቷ አልፏል ሀብታም የተረፈችላትን የ9 ወር ህፃን ታቀፋ ስለ ልጇ ህልፈት ለሮይተርስ እንዲህ ስትል ታስረዳለች
በቃኛ ይምጣን ለነም የትልቅ ነው እናን ስለሉ እንደገና አረብጄ ልትወድ ነው በቃ እንደዚህ የምግብ ጥረት ነው ብሎኛል ሌላ ቦታ መስጃ ነበር እና ራሳቸው ምግብ መርጋት ብሎ ነው ስለታቸው በግሯም ሞከሩላት በጆም ሞከሩ በጭንቅላ ፈማሩ ባሰንጫው ማሩ አልተሳካላቸው ከዛ በቃ እቺ ልጅ በምግብ መርጋት ተጎድ በምግብ ተጎድቻለና ምንም ማድረግ አይቻልም ብሎ ሰጡኝ ሆነ ኪኒና ማለት ሽሮፕና ኪኒና ሰጡኝ ሰጡኝ ያንን ይጀልቼ ልክ በሚቱ ውድ ሞተች
በጦርነቱ ምክንያት እጅግ ብዙዎች ከሁለቱም ወገን መፈናቀላቸውና መጠፋፋታቸው አይካድም። ብዙ ሴቶችም በጭንቀት በአካላዊና ስነልቦናዊ ችግሮች ውስጥ እያለፉ ይገኛሉ። በኮቪድ-19 ምክንያት የትምህርት ቤቶች መዘጋትን ጨምሮ ቀድሞም ቢሆን በቋፍ የነበረው የሴቶች ሕይወት ከፍተኛ የሆነ ጥቁር ጥላ አጥልቶበታል። የሴታዊት ንቅናቄ መስራችና ዋና አስተባባሪ ዶክተር ሲሂን ተፈራ ባለፉት 20 ዓመታት ከጾታዊ ጥቃት ጋር ሲሰሩ መቆየታቸውን ገልጸው በሰሜን ኢትዮጵያ ብቻ ሳይሆን በመተከልና በኦሮሚያ ክልል የተፈጸሙ ጥቃቶች በደሎች አመቱ ለእኩልነት ለካገናነን እንዲሉ ያደረጋቸውና ተስፋ አስቆረጣቸው ወቅት መሆኑን ይናገራሉ።
ስለዚህ እንደዚህ ሳንቻላቅ የኔውነት ሪፖርቶችን ከኔ ለመጣጣቂ ያለሽ ትግራይ ላይ የተፈጸመው አማራ ክልል ላይ የተፈጸመው አፋር ሌሎች መመሳት የሌለበት ሰሜናዊ አገራችን ላይ አስቆረጥ ስናረክ ምንም መሳት የለበትም ምክንያቱም ይሄ ዋናው ትልቁ ጦርነት ከመጀመሩ በፊትም መተከልም ተመሳሳይ ነገር ሰምተናል። ሴቶች ሲፈናቀሉ የቦታው ጥቃት ሁሉ ጊዜ መኖር እንዳለበት ሲመስለን ድረስ በየቦታው ሰምተናል። ኦሮሚያ ውስጥም ኦሮሚያስ በጣም በሰፊው ህዝቦች ሲፈናቀሉ ጎዱ ሲገደሉ ጾታዊ ጥቃትም አብሮ የሚያየንበት ሁኔታ ነው ያለው እና ኦልሞስት አሁን ያለው ግጭቶች አንድ ግጭቶች አይደለም የግጭቶች አንድ መለያ ሲመስል የሴትን ገላ አንድ የጦር ሜዳ የማረግ ሁኔታ ያየንበት ነው እና የእውነት ልብ ይሰብራል። በጣም ያሳዝናል። ኢትዮጵያዊ በተለይ ጾታዊ ጉዳይ ላይ ሁሉ አመት እንደለፋን ሰዎች ቅስምም ይሰብራል። ለካ በጣም ገና ነው ለእኩልነት።
ዶክተር ሲሂን ጦርነቱ ከዚህ ቀደም የነበሩና የቤት ውስጥ ጥቃቶችና ሌሎች እንቅስቃሴዎችን መሸፈኑንም አልሸሸጉም።
አመቱን ብናይ የሚያሳየን ነገር በዋናው ደረጃ የሚመስለኝ ምንድን ነው ከመጀመሪያውም ቢሆን የተበለው ሂደቱ ከልባችን አልነበረም ወይ? የሴቶች ተሳትፎ በጣም ጨምሮ የእውነት በዓለም ደረጃ አነጋጋሪ እስኪሆን ድረስ እውቅልና ደረጃ ካየነው ማለት ነው የቤት ፕሬዚደንት የሴት ሱፕሪም ኮርት ፕሬዚደንት የሉክሰምበርግ ፕሬዚደንት 50% ሚኒስትሪያል ካቢኔ ሴቶች የሆኑበት መሀል ሆና ኢትዮጵያ ከዛ ደግሞ ይህ ሁሉ ነገር ደግሞ ሴቶች ላይ ሲደርስ እውነት ከልባችን አልነበረም ወይ? ለጾታ እኩልነት ለሰብአዊ መብትም አትኩሮት የሰጠ ነው የሚለውን ነገር ጥያቄ አስነስቶብናል። እኔ እውነቱን በጣም ጨለምተኛ ሆሳት በኝ እና የሴቶች ላይ ሲስ ከነበረው አሁን እንደውም የበለጠ ዝቅ ያለ ነው የሚመስለኝ። ምክንያቱም ወይ ጥቃትን የማይታገስ በህብረተሰብ ውስጥ ኮቪድ ስለመጣና ቤት ስለዋልን ብቻ ጥቃት አይጀምርም። የሚያሳየው በቃ ያለንን ሁኔታ ነው፣ የምንኖርበትን ህይወት ነው። ህጻናት ከትምህርት ቤት ሲውሉ ተጋላጭነታቸው ይበዛል። ግን ጦርነቱ ሌላው ሸፍኖታል የሚለው እስማማበታለሁ።
ከጾታዊ እኩልነት ጋር የሚሰሩ ተቋማት በሚታይ ሁኔታ በዚህ ወቅት እንቅስቃሴ አለማድረጋቸውን በተመለከተም ዶክተር ሲሂን እንዲህ ሲሉ ምላሽ ሰጥተዋል።
ፌር ነው፣ በጣም የሞከርን እንደሆነ ነው የሚሰማኝ እኔ። ግን ደግሞ ምንም ቀብ የሚል ነገር ካልሰራ መመዘን የምንችለው በሱ ነው። እኛ በግላችን እንደ ሴታዊት መቼት ያለ የሌለ ሪሶርስን ተጠቅመ ስብሰባዎች፣ ሴሚናሮች አድርገናል። በግላችን ብርድ ልብስ ካምፔን ነበረ ኔዋ የሚባል የሴት ማህበራት ቅንጅት ያዘጋጀው ለሽሬ ላለ ካምፕ እሱን ለመደገፍ ንቅናቄ አድርገናል። ደሴ በግሌ ሄጄ ነበረ ካምፖችን ለማየት። ግን ለማገዝም እውነቱን ለመናገር አንዳንዴ ለማገዝም ለመናገርም መሰረታዊ የሆነ ለብሎ ዝግጅት ያስፈልጋል እና አሁን ባለው ሁኔታ በቃ ነገሮች በጣም ድልቅልቅ ባሉበት እውነት ከባድ ነው፣ ለእኛም ከባድ ነው። ድሬዳዋ ሄደናል። የሴት ማህበራት ላይ በጥሩ ሁኔታ ቅንጅት ለማድረግ ተሞክሯል። ግን አንድ ነገር ስናደርግ ወይ በዛ መንገድ መሄድ ትንሽ ሊከብድ የሚችልበት ጊዜ አለ። ለምሳሌ ሰላም ጥሪ እንደምታውቂው ከሌላ ድርጅቶች ጋር ሆነን 24 ድርጅቶች ሆነን ለአዲስ አመት የሰላም ጥሪ አውጥተን ነበረ። እሱም ማድረግ የቻልነው ነገር ነው። ግን በራሱ የሰላም ጥሪ ለውጥ ያመጣል ወይ ልንል አንችልም። መሞከር ብቻ ነው የምንችለው፣ የሞራል ኃይል ብቻ ስለሆነ ያለን። እንሲዳንት አንድ ስቴትመንት አውጥተን ነበረ ሶሻል ሚዲያ ላይም መጋዜጦች ላይም ካየሽ፣ በተለይ ፆታዊ ጥቃት ሴቶች ላይ ህጻናት ላይ የሚደርሰው የፖለቲካ ፍጆታ መሆን የለበትም በሚል መረጃ አውጥተናል። ግን ዲፌንሲቭ አልሆንና ማስታወስ ያለብኝ አሁን ራይት ነው ብዙ አፔቲት የለም። አብዛኛው ሚዲያ በቃ መስማት የሚፈልገው አንድ ወገን ብቻ ነው። አሁን ለምሳሌ ፆታዊ ጥቃት የአሸባሪው ኃይል ያደረገውን እንድናወግ ይጠይቁን። አዎ እናወግዛለን። ነገር ግን በኢትዮጵያ ሰራዊት የተዘበገውን ትግራይ ውስጥ የሚደረሰውን እናወግዛለን። እንግዲህ ለሴት ከቆምኩኝ ለአማራ ሴት ብቻ መቆም አንችልም፣ ወይ ለአፋር ሴት ብቻ መቆም አንችልም። የሁሉም ሴቶች መወጋት የሁሉም ሴቶች መጎዳት ስለሚሰማኝ ማለት ነው። ስለዚህ ይሄንን ለማድረግ ስንሞክር ትንሽ ነው አፔታይቱ የለም። ሚዲያም ካናገሩ በኋላ ወይ ቆርጡታል ወይ አስተላልፉትም። እንደሱ ለሶስት ጊዜ አጋጥሞኛል።
የጾታ ጥቃትም የሚታገስና የተለማመደ ዜጋ እየፈራ መሆኑ ከሁሉ በላይ እንደሚያሳስባቸው የተናገሩት ዶክተር ስሂን ተፈራ ጦርነቱ ሲያበቃ ሴቶች ማህበረሰብን በማስታረቁ ላይ ትልቅ ሚና እንደሚኖራቸውና ከዛ በዘለለ ግን የደረሱት ጉዳቶች ከፍተኛ በመሆናቸው እንደ ማህበረሰብ ለደረሱ የስነ ልቦና ጠባሳዎችና አካላዊ ጉዳቶች ላይ ፍትህ የሆነ ስራ እንደሚጠብቅ የጠቆመ አመስ ነው ሲሉ አጠቃለዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ዋሽንግተን ዲሲ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ኤደን ገረመው ለቀደመው ዘገባ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ዩናይትድ ስቴትስ ደርሰዋል ያለቻቸው የሰብአዊ መብት ረገጣዎችን ምክንያት በማድረግ ኢትዮጵያን ከአፍሪካ የንግድ እድል ተጠቃሚነት አባልነት ሰርዛለች። በፕሬዚደንት ባይደን የተፈረመው ውሳኔ ከነገ በስቲያ ጀምሮ ተግባራዊ እንደሚሆንም ይጠበቃል። የአሜሪካ ኢትዮጵያ ሕዝብ ግንኙነት ኮሚቴ የተባለው ተቋም ውሳኔው የብዙ ኢትዮጵያውያን ወጣቶች የሥራ ዕድል የሚዘጋ፣ በሁለቱ ሀገራት የንግድ መጠቃቀም ላይ ጉዳት የሚያደርስ ነው በሚል ሲቃወም ቆይቷል። በዋዜማው ለኮሚቴው ሊቀመንበር አቶ መስፍን ተገኑ ደውለንላቸዋል። በመጨረሻዎቹ ቀናት እያደረጉ ስላለው ጥረትና የቀጣይ ጊዜ እቅዳቸው እንደሚከተለው አስረድተውናል።
ኢትዮጵያውያን በያሉበት ድምጻቸውን በማሰማት አድሚኒስትሬሽኑ ላይ ተጽዕኖ የሚደረግበት መንገድ ሙከራ ስናደርግ ቆይተናል። ያ ጥረት ውጤት አምጥቷል ማለት ይቻላል። ምክንያቱም በአንድ ላይን የነበረው የዲሞክራቲክ ፓርቲ ሜምበር ባለስልጣናት በፓርቲ ላይ ነበረ ሁሉ ነገር የሚወስኑት። አንዱ ዋይት ሀውስ አንድ ነገር ካለ ሁሉም ተሰልፎ እዛ ላይ መስማማት ነበር። እሱን ነበር ማፍረስ ያይቻለው እና በዚህ በተደቅራ በጣም በጣም ብዙ በተለፋበት ልፋት ውስጥ ፓርቲ ውስጥ ያሉትን ባለስልጣናት ሀሳብ ማስቀየር ተችሏል። ሬፕሬዘንታቲቭ ባስ እና ኮንግሬስማን ገረማንዲ ለምሳሌ፣ እንዲሁም ሴኔተር ቫን ሆለን አንድ ጋር የጻፉት ደብዳቤ የዛ ውጤት ነው። ለመጀመሪያ ጊዜ ከባይደን ተነጥለው ይሄ አቋም መወሰድ የለበትም ትክክል አይደለም እና እንደገና ሊታሰብበት ይገባል ብለው ይህንኑ ደብዳቤ ኦፊሻሊ አስታውቋል። እንግዲህ ዋይት ሀውስ ይህንን ደብዳቤን ከደረሳቸው በኋላ በአግዋ ላይ ያለውን እርምጃ ለመቀየር ፈቃደኛ ሳይሆኑ ተገኝተዋል። ነገሩ እኛንም አስገርሟል። በአሜሪካን ኢትዮጵያንስ ዲያስፖራ ስም የተጻፈ ደብዳቤ በኦፕን ሌተር ተልኮ ይህኛውን ቅሬታችን እንደገና በድጋሚ አሳውቀናል። የኢትዮጵያ ፓትሪያርኮች አሜሪካን ሀገር የሚኖሩት የዛሬ 3-4 ወር ዲሲ መጥተው በፊት ለፊት ቀርበው ከህግ አውጪዎቹ እና ከህግ አስፈጻሚዎቹ ጋር የሚገናኙ የተደረገ ግሩፕ ነበር። እነሱም በድጋሚ የሁኔታው በጣም እንዳሳሰባቸውና ስለዚህ ውሳኔው እንደገና መታየት እንደሚገባ የሚል አቤቱታ አቅርቦ እሱንም እንዲሁ ዋይት ሀውስ እንዲደርስ ተደርጓል። እና እንግዲህ አሁን ከዚህ የሚቀጥለው ይህንን በዚህ ሁኔታ የተቃወሙትን የዲሞክራቲክ ፓርቲ አባል ሰዎች እና ይህንን ሁኔታ መሆን የለበትም ሲሉ የነበሩትን የሪፐብሊካን ፓርቲ ሰዎች አባል በማገናኘት በዛ መሀል ላይ በፓርቲው በዲሞክራቲክ ፓርቲ ውስጥ ትንሽ ፍሪክሽን መፈጠር ይኖርበታል የሚል እምነት ያለን። የፕሬዚደንቱ ከፈለጉ ውሳኔው በአንድ ብር ፊርማ የሚፈረም መቀየር የሚችል ነው። የኮንግሬሽናል ዲስከሽን ወይም ሌጅስሌሽን የሚያስፈልገው አይደለም። የፕሬዚዳንቱ ስልጣን ነው ይህንን ለማፍረስም ለመቀጠልም።
ይሄ የዩናይትድ ስቴትስ ውሳኔ መተግበር የሚጀምረው ከነገ ወዲያ ጥር 1/2022 በጎርጎሳውያኑ ዓመተ ምሕረት ጀምሮ እንደሆነ ተነግሯል። ያከተመለት ጉዳይ ነው ብላችሁ ተስፋ ሳትቆርጡ እስከ ነገም ድረስ ይመስለኛል የሕግ አስፈጻሚዎችን ሐሳብ ለማስቀየር የመጣራችሁ ምክንያት ምንድነው? ይሄ ጥረታችሁ ሰምሮ ነገሮች ሊቀለበሱ ወይንም ደግሞ በአዲስ ሊተኩ የሚችሉበት ክፍተት አለ ወይ?
እንግዲህ በዚህ ሁለት ቀን ውስጥ ለውጥ ይመጣል እንኳን ብለን አንደም በመሰረቱ ትርጉም የሌለው ውሳኔ ነው የተወሰነው። ከምንም አንፃር ተቀባይነት የለውም ባዮች ነን። ከህጉም አንፃር ቢሆን ለአግባ ኳሊፋይ ከማድረግ ለማድረግ የሚያስፈልጉት 8 መመጠኛዎችንም እንኳን በሚመለከት በማሟላት አቅጣጫም ቢሆን ኢትዮጵያን ከአግባ የማስወጣት ህጋዊና አግባባዊ የሆነ መንገድ ኖሮ አይደለም። ይህንንም አስተዋጽኦ እንፈልጋለን። እንደዚህ አይነት አካሄድ በኢትዮጵያ ላይ መቀጠል አይችልም፣ መቀጠልም አይገባውም። ይህም ራሱ ቢሆን ይጥቀምም ይጉዳም ከጀንዋሪ በኋላም ቢሆን እንግዲህ አንዴ ከተቀለበሰ በኋላ እና ፋብሪካዎች መዘጋት ከጀመሩ በኋላ ቢመለስስ ምን ጥቅም አለው የሚለው አጠያቂ ነገር ነው። በእርግጥ ግን ኢን ፕሪንሲፕል ኢትዮጵያ ላይ የሚወሰዱት እርምጃዎች ህጋዊ እርምጃዎች አይደሉም። እና እኛ እዚህ ሀገር ታክስ ከፍለን የምንኖር ዜጋዎች የኢትዮጵያን ኢንተረስት ለማስጠበቅ ይህንን ዝም ብለን ማለፍ አንችልም። የሆነ ሆኗል፣ ከዚህ በኋላ ማድረግ ምንም ማድረግ አይቻልም ብለን የምንተው ነገር አይደለም። ያለፈው ልክ አይደለም። ያለፈውን አር መታረም አለበት። እስከሚታረም ድረስ እኛ አግባብ ነው የምንላቸውን እርምጃዎች በሙሉ መውሰድ እንቀጥላለን። ይህንን ሀሳብ እያቀረብን ከማይቀበልን ክፍል ጋር አግባብ ባለው መንገድ ልዩነታችንን ሴትን ለማድረግ እንሞክራለን ነው እምነታችን።
እርስዎም ቀደም ብለው ጠቀስ አድርገውታል፣ የባይደን አስተዳደር ውሳኔውን የመቀልበሱ ነገር አጠራጣሪ ነው። ኢትዮጵያ የአፍሪካ የንግድ ድል ተጠቃሚነት አባልነቷ ከተቋረጠ በኋላ በሌሎች የንግድ አማራጮች ከዩናይትድ ስቴትስ ጋር በንግድ መስክ የመቀጠሉ እድል ምን ያክል ነው?
እንግዲህ ይሄ የአጋው አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት የተባለው ነገር ጥቅሙ ኢትዮጵያ ውስጥ የሚመረቱ ቁሳቁስትን ታክስ ነጻ እንዲገቡ ማድረግ ነበር። እና ይሄ ደግሞ ከፍተኛ ጥቅም ስላለው የአሜሪካ ኩባንያዎች እዛ ሄደው አምርተው ብዙ ትርፍ ያለው እዚህ አምርተው ሲሸጡት ያለ ታክስ። እና እንግዲህ ይሄ በመሆኑ ነበረ ትልቅ ጥቅም የነበረው። በመሰረቱ አሁን የኢትዮጵያና አሜሪካን መነጋገድ የማይችሉበት ምክንያት የለም። ኢኮኖሚክ ሴክሽን እዚያንን የሚከለክል ነገር የታወጀ ነገር የለም። አሜሪካኖች ኩባንያዎች ትርፍ ያመጣልናል የሚሉት ነገር ካለ አሁንም እዛ ሆነው በጥቅም እንዲሁ በአጠቃላይ በኖርማል የንግድ አነጋገር ስርዓት መስራት የሚችሉበት ሁኔታ ነው ያለው። ምንድን ነው እሱ ነው ጥያቄው። አሁን ለምሳሌ የቦይንግ እና ኢትዮጵያን ኤርላይንስን ሰፕላይ የማድረጉ ነገር የእነሱ ንግድ ነው እና እሱ ኢንዱስትሪ ነገሮች ይቀጥላሉ። ምንም የሚያግድ ነገር የለም። መሰረታዊ የሆነ የንግድ ግንኙነት መነገድና መቀየር የሚቻል ነገር ካለ የሚከለክል ነገር የለም። ዋናው ነገር ምንድን ነው እሱ እዚህ በጣም ኮምፐቲቲቭ የሆነ ማርኬት ገበያ ላይ እንደ ኢትዮጵያ ላለ ሀገር መነገድ የሚቻለው እንደ አግባ ባሉ ህጎች በመጠቀም ነው በሚል ነበረ የአግባ የተፈለገው። እንግዲህ እሱ ምንድን ነው ነው እሱ እስካለ ድረስ ይቻላል። ሌላ የሚቀጥል ሌላ ሳንክሽን ካልተፈጠረ ማለት ነው። በተጨማሪ ደግሞ እኛ በመሰረቱ የሁለቱ ሀገር ግንኙነት እንዲሻሻል እንፈልጋለን። እንዳሻልም በታል ብለን ነው የምናምነው። ግንኙነት አለመሻሻሉ ኢትዮጵያን ኢኮኖሚካሊ ሊጎዳት የሚችለውን ያህል ለጊዜውም ቢሆን አሜሪካንንም ይጎዳል። የጂኦፖለቲካል ሁኔታው ላይ ከፍተኛ ችግር ያመጣባቸዋል። ይህንኑ ተደጋግመን አስረድተናል። እነሱም ይህን ሳያውቁት ቀርተው አይደለም። የአሜሪካን ኢንትረስት ተነካብን ለሚሉ ህጋዎችም ህግ አስፈጻሚ ሰዎችም ውትወታው ይቀጥላል ማለት ነው እና ይሄ የሚቆም ነገር አይደለም። አንድ ሰውም እንደዚህ እንደፈለገው ወስኖት የሚያስቀረው ጉዳይም አይደለም። ሰው ያ ንግዱ ሁኔታ ሊቀጥል ይችላል፣ ግን እዚህ ያሳጋጠዎች ከሌሉ ምን ማድረግ ይቻላል? ምንድን ነው ኤክስፖርት የምናደርገው የሚለው ነገር ነው ጥያቄው እንጂ ለጊዜው የሚከለክል ነገር የለም። We'll be right back.
መስፍን ደገኔ እናመሰግናለን። ወደ መጨረሻው ዘገባ እናምራ። መጽሐፍ ደራሲው ዳን ሃርሊ ለአራት አስርት ዓመታት ያክል መንገድ ላይ ስለሚያገኛቸው የኒውዮርክ ነዋሪዎች የ60 ሰከንድ እርዝመን ያላቸው ታሪኮች ሲጽፍ ኑሯል። ነገር ግን አላፊ አግዳሚውን በስነ ጽሑፍ ችሎታው ከማስደነቅ ባለፈ ሃርሊ እስከመሸለም ይበቃ የሳይንስ ጸሐፊም ነው። የአና ኔልሰንን ዘገባ ግርማ ደገፋ እንደሚከተለው ያሰማናል።
ታሪኮን እንዲጽፍሉ ይፈልጋሉ? ዳን ሃርሊ ለአርባ ዓመታት ያህል ጽፏል። በ1980ዎቹ ውስጥ እሱ የ60 ሴኮንድ መጽሐፍ ብሎ የጠራው የጽሑፍ ዘርፍ ሐሳብ መጣለት። መንገድ ላይ ስለሚያገኛቸው ሰዎች የሚጻፍ የአንድ ደቂቃ ታሪክ። መጀመሪያ በቺካጎ በኋላም በኒውዮርክ። ብዙ ሰው ይጎርፋል። ሩጫ ላይ ነው። ሐሳቡ ሌላ ነው። ይጋልባል። ሲመስለኝ የዜን ቡዲስቶች አይነት ነገር ነው ያሰሩት። እንደመጨነቅ የሚያደርገኝ ነበር። ግን ቁጭ አልኩ። የ60 ሴኮንድ መጽሐፍ የምትል ማስታወቂያ ተከልኩ። ጌታው ታሪኮን ጻፍሎ እመቤት ታሪኮን ጻፍሎ ሁሉም እየዘጋኝ አልፋል። በኋላ አንዲት ወይዘሮ ተጠጉኝና ምን ያረክ ነው? እኔ ነግራለሁ ታሪኬን አሉኝ። ለአንድ ደቂቃ ያህል አወራኋቸው። ከዚያም ጥቂት አጭር ነገሮችን ጻፍኩ። ከመሰየቢያው ውስጥ አወጣሁት። በዚህን ጊዜ ወደ 20 የሚሆኑ ሰዎች ከበውኛል። ለሴትዮዋ አነበብኩላቸው። ሁሉም ሰው አጨበጨበ። በዚያን ቀን ሃርሊ $50 አገኘ። ያኔ ነው ያች ለቀልድ የተመደበች ተስያ በኋላ በእጅጉ ከዚያም በላይ መሆኗን የተረዳው። የኒውዮርክ ተወላጁ ለቅዳሜና እሁድ ወደ ኒውዮርክ በረረ። እናም በከተማይቱ ያሳለፈው የመጀመሪያው ቅዳሜና እሁድ $500 አስገኘለት። ስራውን ጣጥቦ ወደ ኒውዮርክ ከተማ ተቀልሎ ለመግባት ማንገራገር አላስፈልገውም። ለዚህም ሃርሊ ተሰጽቶ አውቅም።
You know, sometimes I think I'm crazy.
አንዳንዴ እላለሁ። አሁን እኮ 38 ዓመት ሆነኝ ይሄንን ስሰራ። ቢጫ ኮቴን ደርቤ ቢጫ ቢራቢሮ ክራባቴን አስራለሁ። ቢጫ ባርኔጣ አድርጋለሁ። ከዚያም የሆነ ከያኒ ነው መሰለኝ ይላሉ። ይገርማል ምንድን ነው ይባባላሉ። የሱሙያ ለተመልካች ቀላል ሊመስል ይችላል። ሃርሊ ከአንድ ሰው ጋር ለአንድ ደቂቃ ያህል ያወራል። ስለሱ ወይም ስለሷ ዋነኛ የሚባል ነገር ለመንቀስ። ከዚያም በፍጥነት መሰየም ጀምራል። የሚጽፈው ለተደራሽ አይደለም፣ ለዚያው ሰው ብቻ ነው። ይህን የሚያደርግ ማንም ሌላ ሰው የለም ይላል። አንዳንድ ሰዎች ብቸኛ ናቸው። ከብዙ አመታት በኋላ የልባቸውን ያወሩት የመጀመሪያው ሰው ሆኜ እንዲሰማኝ የሚያደርጉኝ ሰዎች አገኛለሁ። ሰዎች ስለ ፍቺ፣ ስለ አእምሮ ህመም ይነግሩኛል። ሙሉ በሙሉ ራሴን ሰጣቸዋለሁ። አልፈርግባቸውም። ወጣ ያሉ ብዙ ነገሮችንም ሊነግሩ ይችላሉ። ፍርድ አልሰጥም። የህይወት ታሪካቸውን ለመጻፍ ብቻ ነው አጠገባቸው ያለሁት። ጎዳና ላይ ሲጽፍ 4 አመት ከሞላው በኋላ ሃርሊ ዝነኛ ሆነ። ዝናን ተከትሎም የሥራ ድሎች መጡ። ትልልቅ ድግሶችና ዝግጅቶች ላይ ይጋበዛል። ከፍ ያለ ክፍያም ያገኝ ጀመር። ቤት ገዛ። ነገር
ታመሰግናለሁ። በመስተንግዶ ሀብታሙ ስዩም፣ ንጉሥ ታምሬ ደግሞ በቴክኒኩ አብሮን ነበረ። መልካም ምሽት። የነገ ሰው ይበለን።